ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 15 ቀን 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን አስተናጋጆቻችሁ፣ እኔ መስታወት አራጋው።
እንደምናመሻችሁ፣ እኔም ሶሎሞን አባተ።
እኔም ጽዮን ግርማ ነን።
ለመሆኑ ኢትዮጵያውያን ለምን ይሰደዳሉ?
ዶክተር ደረሰ ጌታቸው መልስ አለው።
አንደኛውና አብይ የሆነው ምክንያት የህዝብ ቁጥር እድገት ነው። ሁለተኛ የኢኮኖሚው ቀውስ፣ በተለይ ስራ አጥነት ችግር።
ዶክተር ደረሰ ጌታቸው ካሳ በዶክትሬት ዲግሪ መመረቂያ ጽሑፉን የሰራው ከኢትዮጵያ ወደ ደቡብ ምስራቅ ኬንያ ስለሚሰደዱ ሰዎች ነው። ዛሬ የሚነግረን ብዙ አለው።
ማንነት ይሰጠኛል። ላይክ እዚህ ያሉት ጥቁሮች ብላክ አሜሪካን አፍሪካን አሜሪካኖቹ እንደዚህ አይነት የላቸውም። ኢትዮጵያዊ መሆኔ ማንነት ይሰማኛል።
አሜሪካ ተወልዶ አሜሪካ ያደገ ወጣት ነው። አማርኛ ቋንቋን ልቅም አድርጎ ይሰማል። ትንሽ ኮልተፍ ቢልም ሰማችሁት አይደል? ይናገራል። የኢትዮጵያ ታሪክ ለሱ ኩራቱ ነው። ይዘነዋል።
ከተሞች በተፋጠነ ሁኔታ እየሰፉ የሌሉም እየተፈጠሩ ናቸው። ለመሆኑ ይህ ሁኔታ በተፈጥሯችን አካባቢ ላይ የሚያሳድረውን ጫና ልብ ብለዋል?
የሚወሰደው የእርምጃ አይነት ይለያያል። በብዙ ሀገሮችም አካባቢ ጥበቃን አስመልክቶ የተለመደው አሰራር ከቀላል እርምጃዎች ከፍተኛ እርምጃዎች ሊሄድ ይችላል።
ዶክተር ሙሉጌታ መንግስት የሚያጫውቱን ሌላም አለ፣
ሙዚቃም አለን። ለማንኛውም እስከ አራት ሰዓት አብረን እንቆይ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን ክቡራትና ክቡራን፣ በድጋሚ ዜናውንም ይዤ የቀረብኩት ሶሎሞን አባተ ነኝ። ጃክ ዊትሰን በቴክኒክ መሳሪያዎች ላይ ይገኛል። የደቡብ ሱዳን ተቀናቃኞች ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ትናንት ቅዳሜ የመሰረቱታል ተብሎ ይጠበቅ የነበረውን የሽግግር አንድነት መንግስት ሳይመሰረቱ ቀርተዋል። የዚህ መንግስት ምስረታ ደግሞ ወገኖቹ ባለፈው ኢትዮጵያ ውስጥ ደርሰውበት የነበረ ስምምነት ቁልፍ አንጓ እንደሆነ ይታወቃል። የተቃዋሚው የሱዳን ህዝብ ባርነት ንቅናቄ መሪ ሪያክ ማሻር የመንግስቱ አባላት የሚሆኑ እጩ ሚኒስትሮችን ስም ዝርዝር ሳይልኩ ቀርተዋል። በሌላ በኩል ደግሞ ሳልቫኪር ስምምነቱን በሚጥስ መንገድ 28 ግዛቶችን ፈጥረዋል በሚል ተቃዋሚዎቹ ከሰዋል። ይህ በእንዲህ እንዳለ የደቡብ ሱዳኑ ተቃዋሚ መሪ ሪያክ ማቻር ከፕሬዚደንት ሙሴቬኒ ጋር ለመነጋገር አሁን ማምሻውን ወደ ካምፓላ እንደሚያመሩ አስታውቀዋል። ማቻር ወደ ዩጋንዳ ሲሄዱ የደቡብ ሱዳኑ ግጭት ከተጫረ ወዲህ ላለፉት ሁለት ዓመታት የመጀመሪያቸው መሆኑ ነው። ማቻር ከአዲስ አበባ ከመነሳታቸው በፊት በመኖሪያ ቤታቸው አሁን ማምሻውን ጋዜጣዊ መግለጫ ሰጥተው ነበር። እስክንድር ፍሬው ከዛ እንደወጣ መስመር ላይ ይዤዋለሁ። እንደምናመሸ እስክንድር።
እንደምናመሸ ሰለሞን።
ቀደም ሲል እንደተገለጸው አሁን ከዶክተር ሪያክ ማሻር መኖሪያ ቤት እየወጣህ ነውና ምንድን ነበር የሚመስለው ጋዜጣዊ መግለጫው?
እንግዲህ ሰለሞን፣ እነዚህ ሁለት ሰዎች የደቡብ ሱዳን ተቃዋሚዎች መሪ ዶክተር ሪያክ ማቻር እና የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ በተለያየ ጎራ ተሰልፈው የቆዩ ተቀናቃኞች ናቸው ማለት ይቻላል። ሰለሞን፣ እንደምታውቀው ዩጋንዳ በደቡብ ሱዳን ግጭት ውስጥ በሳልቫኪር ማያርዲት የሚመራውን የደቡብ ሱዳን መንግስት በመደገፍ ጦሯን እስከ መላክ የደረሰች ሀገር ነች። በዶክተር ሪያክ ማቻር የሚመሩት ተቃዋሚዎች ደግሞ ዩጋንዳ ከመንግስት ጋር ማበሯን በመቃወም ባለፉት ሁለት ዓመታት በግጭቱ ሂደት ሁሉ ሙሴቬኒን እና መንግስታቸውን ሲወቅሱ፣ በተባባሪነት ሲወነጅሉ፣ በዚያች ሀገር እንደተፈጸሙ የተለያዩ ጥፋቶች፣ ግድያዎች ጭምር ተጠያቂ ሲያደርጓቸው ቆይተዋል እና አሁን ማምሻውን እንግዲህ ዶክተር ሪያክ ማቻር ወደ ካምፓላ እንደሚያመሩ መግለጻቸው ከእነዚህ ሁሉ ሁኔታዎች አንጻር ሲታይ ከፍተኛ ትኩረት የሚስብ ነው። ሰለሞን፣
የሚነጋገሩባቸውን ነጥቦች አስታውቀዋችኋል? በዚህ ጉዳይ ላይ እንነጋገራለን ብለዋል። ለምሳሌ የጠቀስከዋለ የዩጋንዳን ጦር በሚመለከት፣ የዩጋንዳን ጣልቃ ገብነት በሚመለከት እና ሌሎችም እንደዚህ አይነት ጉዳዮች ካሉ
ትክክል ነው። ሰለሞን፣ እንግዲህ ዶክተር ሪያክ ማቻር እንዳሉት ከሆነ ወደ ካምፓላ የሚያመሩት ብሔራዊ አንድነት የሽግግር መንግስት ለመመስረት በደቡብ ሱዳን እየተካሄደ ያለው ጥረት ይሳካ ዘንድ ሙሴቬኒ በፕሬዝዳንት ሳልቫኪር ማያርዲት ላይ ተጽዕኖ እንዲያሳርፉ፣ ግፊት እንዲያደርጉ ለመጠየቅ ነው። እሳቸው እንዳሉት ከሆነ የደቡብ ሱዳንን የብሔራዊ አንድነት የሽግግር መንግስት ለመመስረት የሚያስችል የተሻሻለ ህገ መንግስት ወደ ማጠናቀቅ ተቃርበዋል ሁለቱ ወገኖች መንግስትና ተቃዋሚዎቹ ማለት ነው። ነገር ግን ስምምነቱን በጣሰ መንገድ ፕሬዝዳንት ሳልቫኪር ማያርዲት በደቡብ ሱዳን ውስጥ 28 ግዛቶች እንዲኖሩ የሚያደርግ አዋጅ ጥቅምት 2 ቀን 2015 እንደ አውሮፓውያን አቆጣጠር ማውጣታቸውንም አስተውሰዋል። ይህ ደግሞ የደቡብ ሱዳን የብሔራዊ አንድነት ሽግግር መንግስት እንዳይመሰረት እንቅፋት ሆኗል ብለዋል። ምክንያቱም በግዛት በደቡብ ሱዳን ውስጥ ስንት ግዛቶች ይኖራሉ በሚለው ላይ ሳንስ ማማ ህገ መንግስቱ ሊረቅ አይችልም። ይሄ በህገ መንግስቱ ውስጥ መስፈር አለበት። ለዚህ ደግሞ እንቅፋት የሆኑት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ናቸው። እናም ፕሬዝዳንት ሙሴቬኒ ከእሳቸው ጋር ያላቸውን ቅርበት ተጠቅመው ግፊት እንዲያሳድሩ ለማድረግ በዚህ ጉዳይ ላይ እነጋገራለሁ ነው ያሉት እንግዲህ የተቃዋሚዎቹ መሪ። ከዛም አልፎ ግን እሳቸው ኡጋንዳ ግጭቱ ከተጀመረ ጀምሮ በተለያየ መንገድ ተሳታፊ ነች። ከዛም አልፎ ለመፍትሄውም ለማደራደር ሰላም ለማምጣት በተካሄደው ጥረት ውስጥም ተሳታፊ ነበረች። ስለዚህ የኔና የሙሴቬኒ ውይይት ከዚህ ሁሉ አንጻር ሲታይ ከፍተኛ ግምት የሚሰጠው ነው ብለዋል ሰለሞን።
እስክንድር፣ እንግዲህ በነገ ዘገባ ከጁባ የሚሰማም ነገር ካለ ከዩጋንዳ የምታገኘው ነገር ካለ ሰፋ ያለ ዘገባ ታሰማናለህ ብለን እንጠብቃለን። በጣም አመሰግናለሁ እስክንድር። ደህና እምሽ።
አመሰግናለሁ ሰለሞን። መልካም ምሽት።
ወደ ቀሪ ዘገባዎች ደግሞ እንለፍ። በግጭት በተዋጠችው የየመን ከተማ አደን ውስጥ ማንነታቸው ያልተገለጸ አጥቂዎች አንድ የፖሊስ መኮንንና ሌሎች ሁለት ሰዎችን ዛሬ ገድለዋል። የፈረንሳይ ዜና ወኪል እንደዘገበው የፖሊስ አዛዡ ኮሎኔል ጣሃ አልሶ ቤይሂና አንድ ጠባቂያቸው እንዲሁም አንዲት ሴት ድንገት በተከፈተባቸው ተኩስ የተገደሉት በማንሱራ ወደብ ላይ በመኪና እየተጓዙ ሳሉ ነበረ። ሰሞኑን ለተካሄዱ ጥቃቶች በአካባቢው የሚንቀሳቀሱት የእስላማዊ መንግስት ቡድን ታጣቂዎችና አልቃይዳ ኃላፊነት ሲወስዱ መቆየታቸው ይታወሳል። በእስላማዊ መንግስት ቡድን ላይ ተከታታይ ድሎችን እየተጎናጸፉ ያሉት የሶሪያ ኃይሎች ከእስላማዊ መንግስት ቡድን ተዋጊዎች ላይ ራቢያ ከተማንና የሰሜን ምዕራቧን ታዋቂ ከተማ ላታኪያን ነጥቀው ተቆጣጥረዋል። ኢራን በሳዑዲ አረቢያ ኤምባሲ ላይ ቴህራን ውስጥ ለተፈጸመው ጥቃት በተጠርጣሪነት 100 ሰዎችን ዛሬ ይዛ አስራለች። ቀደም ሲልም 44 ሰዎች መታሰራቸው ይታወሳል። በሳዑዲ አረቢያ ያደረጉትን ጉብኝት ዛሬ ያጠናቀቁት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በሁለቱ ሀገሮች መካከል ያለው ግንኙነት ዩናይትድ ስቴትስና ስድስቱ ሀያላን ከኢራን ጋር በገቡት ስምምነት ምክንያት የደረሰበት ምንም ለውጥ እንደሌለና ተጠናክሮ እንደሚቀጥል በድጋሚ አረጋግጠዋል። ኢራን 144 ጀቶችን ከኤርባስ ላይ ልትገዛ ነው። የኢራን ፕሬዚደንት ሮሃኒ ለዚሁ ጉዳይ ለጉብኝት ፓሪስ ይገኛሉ፣ ጣሊያንንም ይጎበኛሉ ተብሏል። ክቡራትና ክቡራን አድማጮች፣ ምስራቅ ዩናይትድ ስቴትስን የመታው የበረዶ ማዕበል የክረምቱ ማለት ነው ዛሬ ተጠናቋል። ብራ ሆኗል። ዛሬ እስከ 60 ሴንቲሜትር ከግማሽ ሜትር በላይ ደርሷል። በረዶ ዋሽንግተን ዲሲ ላይ፣ ኒውዮርክ ላይ 64 ሴንቲሜትር ደርሷል። 85 ሚሊዮን ሕዝብ የሚኖርበትን አካባቢ ነው ይሄ ማዕበል ያጥለቀለቀው። እንደዚሁም በርካታ ሕይወት መጥፋቱ በዚህ ምክንያት እስከ 17 የሚደርስ ሰው መሞቱ በመላ ዩናይትድ ስቴትስ ምስራቅ ዩናይትድ ስቴትስ ተገልጿል። ወደ ቀሪ ዝግጅቶች እንመልሳችሁ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ጥር 15 ቀን 2008 ዓ.ም ምሽት ፕሮግራም ነው።
ፈጥና ተወዳጅ ስለሆነችው ስለ ጋቢና ፕሮግራማችን መቼም ታውቃላችሁ።
መስታወት አራጋው ጽዮንና እኔንም ለዛሬ አሳፍራናለች።
ዛሬ ደግሞ አርሞኒካ ይዛን ያሳፈረችን
ቢቢ መሆኑ ነው።
ስለዚህ ስለ አርሞኒካ
ገቢና ገቢና
የምትለው ይኖራታል። ስደት ብዙ መልክ አለው። ሰዎች በስራና በትምህርት ምክንያት ከተወለዱበት ካደጉበት አገር ወደ ሌላ አገር ሄደው በፍላጎታቸው አዲስ ኑሮን ይጀምራሉ። የተማሩ ሰዎች በተማሩበት ትምህርት ልክ የተመቻቸ ነገር ማግኘት ሲያቅታቸው ይሰደዳሉ።
አዎ፣ ይህን ምሁራዊ ስደት እንለዋለን። እንዲሁም ሰዎች በፖለቲካ አስተሳሰባቸው ምክንያት ስልጣን ላይ ካለው መንግስት ጋር መስማማት ሲያቅታቸው አገር ጥለው ይሰደዳሉ። ከዚህ ውጪ ያሉ ኢትዮጵያውያን ግን ለምን ይሰደዳሉ?
በ2015 በዓለማችን የሰዎች ዝውውር ቁጥር 250 ሚሊዮን እንደደረሰ ጥናቶች ያመለክታሉ። ይህ ቁጥር በ2000 ዓመተ ምህረት በነበረ ጥናት 175 ሚሊዮን፣ በ1990 ዓመተ ምህረት 154 ሚሊዮን የነበረ ሲሆን አሁን የሚታየው ቁጥር ሰዎች ተዘዋውሮ የመኖር ፍላጎት እየጨመረ መምጣቱን ያሳያል።
ከቅርብ ጊዜያት ወዲህ በተለይም ባለፉት 6 እና 7 አመታት በስደት ምክንያት በሺዎች የሚቆጠሩ ኢትዮጵያውያን ላስከፊ ችግር ተጋልጠዋል። በተለይም ወጣት ኢትዮጵያውያን በህገ ወጥ መንገድ በሚደረግ ዝውውር፣ በውሃ ጥም፣ በረሃብ፣ ባውሬ በመበላት፣ ኢሰባዊ በሆኑ ህገ ወጥ የድንበር አሸጋጋሪዎችና በሰው የመግደል ወንጀል በተሰማሩ ደላሎችና በሌሎችም ወንጀለኞች እጅ በመውደቅ ከፍተኛ ጉዳት እየደረሰባቸው ይገኛል።
በዚህም ምክንያት ለአካል ጉድለት፣ ለአእምሮ መታወክ፣ አንገታቸውን እስከ መቀላት ደርሰዋል። በርካቶች ባሰቡበት ቦታ ሳይደርሱ በመንገድ በሚያጋጥማቸው ፍጹም ኢሰባዊ በሆነ ሁኔታ መንገድ ላይ ይቀራሉ። ባስገድዶ መደፈር፣ ክብርን በሚነካ ስብዕናቸውን በሚጎዳ ሁኔታ ሰለባ ሆነዋል። የተለያዩ ጥናቶችና ዘገባዎች እንደሚያመለክቱት አሁንም ይህ ህገ ወጥ ስደት በተለያየ መልኩ እንደቀጠለ ነው። እነዚህ ወጣቶች ለምንድን ነው የሚሰደዱት? ኢብራሂም ሻፊ ይባላል። መምህር ነበር። በትምህርት ቢሮ ውስጥ በአስተዳደር ስራ አገልግሏል። ለ13 ዓመታትም ጋዜጠኛ ሆኖ ሰርቷል። አሁን በስደት ኬንያ ይገኛል። ስደትን እስከ ተቀላቀለበት እስካለፈው ዓመት ድረስ አዲስ ጉዳይ መጽሔት ምክትል አዘጋጅ ነበር። በዚህ ቆይታው ከስደትና ወጣቶች ጋር በተያያዘ በርካታ መረጃዎች አሉት።
ከዚህ በተጨማሪም ተወልዶ ያደገው ከአዲስ አበባ ነዋሪዎች አብዛኛው ወጣት ለስደት ከሚወጣባት ቂርቆስ ክፍለ ከተማ ውስጥ ጨርቆስ እየተባለ በሚጠራው ሰፈር ነው። ቂርቆስ አካባቢ በንጽጽር ከሌሎች የአዲስ አበባ ከተሞች ጋር ሲተያይ በኑሮ ዝቅ ያሉ ሰዎች የሚኖሩበት፣ ምግብን ጨምሮ በርካታ ችግሮችም ያሉበት አካባቢ ነው ይላል ኢብራሂም። ጽዮን፣ እንግዲህ ወጣቶቹ ለምን በብዛት ይሰደዳሉ በሚል ርዕስ ኢብራሂምን አነጋግረሻል። ወደዚያው ፕሮግራም እንለፍ።
ኢብራሂም ሻፊ በጋዜጠኝነት ምክንያት ከመታገኘው መረጃ በተጨማሪ አብዛኛው ወጣቶች ከአዲስ አበባ ከሚሰደዱባት ሰፈር ተወልደ አድገሃልና ከነዚህም ወጣቶች ጋር የቅርብ አግባብ አለ። እነዚህ ወጣቶች ለምንድን ነው ስደት የሚመርጡት?
እንደኔ እምነት ለመሰደዳቸው ዋነኛው ምክንያት ድህነት ነው። ግን ድህነትን ብቻ ነጥለሽ አትመለከችም። ድህነት ስትይ የመንግስት የፖሊሲ ውድቀት ነው። ድህነት በራሱ ማለት ነው። ለወጣቶች ስራ መፍጠር አለመቻል፣ ለወጣቶች እንዲረጋጉ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረጽ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነው። እና ድህነት ነው፣ የዲሞክራሲ እጦት ነው፣ የህግ የበላይነት አለመኖር ነው፣ የፍትህ እጦት ነው። እነኚህ ልጆች በሀገር ፍቅር ኮትኩትን ማሳደግ አለመቻላችን ነው። ራሳቸውን እንዲችሉ ራሳቸውን እንዲያግዙ ብልሃት መፍጠር አለመቻል ነው። ይህን ሁሉ አንድ ላይ ስታጠቃልዩ የመንግስት የፖሊሲ ውድቀት ነው።
እነዚህ ወጣቶች ለስደት ብለው ገንዘብ ማጠራቀም ከቻሉ ለምን ሀገር ውስጥ ሆነው አይሰሩም በሚል ጥያቄ የሚያነሷሉ።
እኔ በቅርበትም ስለማያቸው ጥናት አያስፈልገኝም። በየቀኑ በየዕለቱ የምመለከታቸው የማያቸው ሰዎች ናቸው። በየዕለቱ ስለምመለከታቸው በየዕለቱ ጥናቶች ናቸው። እነኚህ ሰዎች የሚበሩት የሌላቸው ናቸው። የሚመገቡት የሌላቸው ናቸው። ሰዎች ቁጥር ሊጠቅሱ ይችላሉ። የሚበሉት ከሌላቸው፣ የሚጎርሱት ከሌላቸው ይህን ገንዘብ ኬት ያመጡታል የሚል ጥያቄ ያነሳሉ። በጣም በርካታ ሰዎች ማለት ነው። እና በጣም የሚገርመው እነኚህ ሰዎች ሲንቀሳቀሱ መጀመሪያ እስከ ድንበር ማሻገሪያ ድረስ የሚጠቅማቸውን ገንዘብ ብቻ ነው የሚያጠራቀሙት። ድንበር ማሻገሪያ ድረስ ያቺ ገንዘብ 5000 ልትሞላ ትችላለች። በሸክም ሊያገኟት ይችላሉ። ተሸክመው ሊያገኟት ይችላሉ። የቀን ስራ ሰርተው ሊያገኟት ይችላሉ። እንደምንም ያቺን 5000 ብር ካገኟትና ድንበሩን ከተሻገሩ ድንበሩን ከወጡ በኋላ ተስፋቸው ምንድን ነው? የእርስ በርስ መረዳዳታቸው። እኔማ በረሃ ላይ ወጥቼ ጓደኛዬ ዝም አይለኝም፣ የሩቅ የሩቅ ቤተሰቤ የሩቅ የሩቅ ወዳጄ ዝም አይለኝም የሚል ተስፋቸው ነው እንጂ ገንዘቡም ኖሯቸው ገንዘቡም እንደሚያገኙ እርግጠኛ ሆኖ አይደለም የሚጓዙት የሚወጡት ከሀገርም ሲወጡ ማለት ነው።
ስራ ስለሚንቁ ነው እንጂ ውጭ ወጥተው ከመደርስባቸው መከራ አይብስም የሚሉ አሉ። ስራ ሰርተው መኖር አይችሉ?
ኢትዮጵያ ውስጥ ለነኛ ወጣቶች ያለ ስራ በቂርቆስ አካባቢ ሸክም። እሱንም እንኳን ለመሸከም በመንግስት ስር መደራጀት አለብሽ። በወጣቶች ሊግ መታቀፍ አለብሽ። እነኚህ ሰዎች የሚያስወጣቸው የሚበሉት ማጣታቸው ነው። የምግብ እጦት ነው። የድህነታቸው ነው። መቸገራቸው ነው ከሀገር የሚያስወጣቸው። ስራው አለ በዛ አካባቢ ለኔ አያስማማኝ። የለም ስራው እንኳን ስራው የሚበሉት የአይነት ጉርሳቸው እንኳን የለም። እና እነኚህ ሰዎች በጣም ከመቸገራቸው የተነሳ ስቴዲየም ዙሪያ ያሉ ሆቴሎች እየዞሩ ምግብ እየለመኑ የሚበሉ ሰዎች ናቸው። ስቴዲየም ዙሪያ ያሉ ምግብ ቤቶችም ዶግ ፉድ የውሻ ምግብ እየተባለ በ28 ብር አንድ በአንድ ምግብ እየገዙ የሚበሉ ሰዎች ናቸው። ለቤተሰብ ያን ምግብ እየገዙ የሚያካፍሉ ሰዎች ናቸው። እና ስራው ስላለ ግን የተሻለ ኑሮ ፈልገው ነው አይደለም፣ የሚበሉት አተው ነው ከሀገር የሚወጡት።
ዓለም አቀፉ የፍልሰት ድርጅት አይኦኤም ከስደት ተመላሾችን ማነጋገሩን ጠቅሶ ባወጣው ሪፖርት ኢትዮጵያውያን አሁንም በሶስት በሮች የሚያደርጉትን ስደት አላቆሙም። በምስራቅ በር በሚባለው መንገድ ከኢትዮጵያ በአፋር በኩል አድርገው ጀልባ በመሳፈር ወደ የመን ከዚያም ወደ ሳውዲ አረቢያ ይጓዛሉ።
በደቡብ በር በሚባለው መንገድ ደግሞ በኬንያ በኩል ታንዛኒያ፣ ዚምባብዌ፣ ማላዊ አቆራርጠው ደቡብ አፍሪካ ይገባሉ። ከዚያም የተወሰኑት እዚያው ይቀራሉ። የተወሰኑት ደግሞ ወደ አውሮፓና በሜክሲኮ አድርገው ወደ አሜሪካ ለመሻገር ጥረት ያደርጋሉ።
ነገር ግን በዚህ ጉዞ አብዛኞቹ ካሰቡበት አገር ሳይደርሱ እንደ መሸጋገሪያነት ባረፉበት አገር ተይዘው ለብዝበዛ፣ ለእስራት፣ ለግዳጅ ስራና ለመታገት ይዳረጋሉ። በደቡብ ኢትዮጵያ አድርጎ ወደ ደቡብ አፍሪካ በርካታ ኢትዮጵያውያን እንደሚጓዙ እንዲሁም ቀይ ባህርን በጀልባ አቋርጠው የመን ሊገቡ ሲሉ በርካታ ኢትዮጵያውያን እንደሚሞቱ የሚጠቁሙ ሪፖርቶች ቁጥር እያደገ መጥቷል።
ከነዚህ አብዛኛዎቹ በህገ ወጥ ስደት ወደ እነዚህ መዳረሻዎች ሲያቀኑ ለህገ ወጥ ዝውውር ይዳረጋሉ። ወጣት ሴቶች በመካከለኛ ምስራቅ፣ በሱዳን እና ደቡብ ሱዳን ለቤት ሰራተኝነት ይዳረጋሉ። በመካከለኛው ምስራቅ በቤት ሰራተኝነት የተሰማሩ በርካታ ኢትዮጵያውያን ሴቶች አካላዊና ወሲባዊ ጥቃት፣ ደሞዝ ክልከላ፣ የእንቅልፍ መነፈክ፣ የፓስፖርት መያዝ፣ በቤት ውስጥ መታገትና ግድያን ጨምሮ አስከፊ ጥቃቶች ይደርሱባቸዋል።
ኢትዮጵያውያን ሴቶች ስራ ፍለጋ ሲሰደዱ ወይም በመካከለኛው ምስራቅ ከሚበዘብዟቸው ቀጣሪዎች ለማምለጥ ሲሉ አንዳንዴ የህገ ወጥ የወሲብ ንግድ ሰለባ ይሆናሉ። በቂ የሙያ ክህሎት ሳይኖራቸው ወደ ሳውዲ አረቢያ፣ የባህረ ሰላጤው ሀገሮችና ሌሎች የአፍሪካ ሀገሮች ከሚሰደዱ ኢትዮጵያውያን ወንዶች አንዳንዶቹ በእነዚህ ሀገራት ለግዳጅ የጉልበት ስራ ይዳረጋሉ።
እስቲ እዚህ ጋር በሙዚቃ ፋታ እንውሰድና እንመለስ። አይሻልም?
ይሻላል። ጌትሽ ማሞ ስለ ስደት የተጫወተውን ሙዚቃ ጋብዘን እንመለስ።
አያላየች ጉዱ እሱን የወለደች አያል ሰማች የሷን የትም ደወደቀች ቀርቷል ከበረኸውን የነጀሽ ጽናቱን የስተሽ ካሰበበት ሳይደርስ ልቡ ከተመኝ ልጆሽን ከፏየው አያላየች ጉዱ እሱን የወለደች አያል ሰማች የሷን የት እንደወደቀች ቀርቷል ከበረኸው ሁሉ የነጀሽ ጽናቱን የስተሽ ካሰበበት ሳይደርስ ልቡ ከተመኝ ልጆሽን ከፏየው I'm gonna be my revenge. That I say no, why?
why why basamin zamra why 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 basra ko barish why 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 ya kulnya alban why 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 what to karal why why why.
ይህንን ርዕስ በተመለከተ በቪኦኤ ፌስቡክ ገጻችን ላይ ኢትዮጵያውያን ለምን ይሰደዳሉ ስንል ለአድማጭ ተሳታፊዎቻችን ላቀረብነው ጥያቄ ተሳታፊዎቻችን የሰጡትን ምላሽ ደግሞ እንዲያቀርበናል።
ፍኖተ አሲምባ የተባሉ ተሳታፊያችን በአብዛኛው የሚሰደዱት የተሻለ ኑሮ የሚፈልጉና ስራ የሚንቁ ናቸው። በሀገራቸው በተፈጠረላቸው ምቹ ሁኔታ ተደራጅተው መስራት ሲገባቸው ሲሰደዱና የተለያዩ አደጋዎች ሲያጋጥማቸው ይስተዋላሉ። ስራ ንቀው የተሰደዱትም ቢሆኑ በሀገራቸው ተከብረው መስራት ሲገባቸው በሰው ሀገር ራሳቸውን ዝቅ አድርገው በሰው ቤት ሰራተኝነት በአውሮፓም ቢሆን ጥበቃ፣ ሳና ጣቢ፣ የፓርኪንግ ሰራተኛ፣ ያረጁ ሽማግሌዎችና አሮጊቶች ማጽዳት መጠበቅ ወዘተ ነው የሚሰሩት። ስደተን የፈጠሩት ስደተኞች እንጂ መንግስት በሀገራችሁ ተከብራችሁ ሰርታችሁ መኖር ትችላላችሁ ብሎ በተደጋጋሚ ጥሪ አድርጓል። ስለዚህ መንግስት ተሰደዱ አላለም። ስደተን የፈጠሩት ስደተኞችና ደላሎች ናቸው። በፖለቲካ ኬዝ የተሰደዱና የሚሰደዱትም ቢሆኑ የመንግስትን ስም ጥላሸት በመቀባት በሬ ወለደ በማለት የፖለቲካ ጥገኝነትና የልመና ገንዘብ ያገኛሉ።
ብሩ ካሳሁን የተባሉ አስተያየት ሰጪ ለፍኖታ ሲምባ አስተያየት ምላሽ ሲሰጡ ያልተሄደበትን ለምን ተሄዶበት አልተያለሽ? ሲጀምር ኢትዮጵያ ውስጥ ለስራ አጥና ለወጣቱ የሚያስብ መንግስት አለ? የተናቀው ስራስ አብልቶ የሚያሳድር ነው? ሊሆን ይችላል። እንደናንተ ያላዩትን አየም ባዮች ጉንጫቸው ሞልቶ ይሆናል። ምንም በሌለበት ሀገር አድር ባይ ሆኖ ከመኖር 1000% ይሻላል።
ደረጀ መላኩ የተባሉት ሌላኛው አስተያየት ሰጫችን የሰጡትን አስተያየት በግርድፉ ስንተረጉመው ከህት ወንድሞቻችን ስደት ጀርባ ያለው ምክንያት የመልካም አስተዳደርና የዲሞክራሲ እጦት ነው ይላል።
ዳንኤል አለሙ የተባሉ አስተያየት ሰጪ ደግሞ አይሩቅ ያለ ሰው ኢትዮጵያ የምትባለው አሁን ጥቂቶች የሚናጥጡባት ለብዙሃኖች ሲኦል የሆነች በመሆኗ ስደት ይነሳል።
ጎይቶን ባህታ ደግሞ የመልካም አስተዳደር እጦት፣ የመሬት ባለቤትነት መብት እጦት፣ ሙስና፣ አድሏዊ አሰራር ወዘተ ተጠያቂ መሆን ያለበት መንግስት ነው ብሏል።
ተካሊል ዓለም የተባሉ አስተያየት ሰጪ ኢትዮጵያውያን ለምን ይሰደዳሉ? ቆንጆ የመወያያስ ነበር። ነገር ግን ምን ያደርጋል? ያለው ትውልድ ሐሳቡን በትክክል ለመግለጽ የሚያስችለውን ቋንቋ የተካነ አይመስለኝም። ይህን ችግር በውል የተገነዘባችሁት ይመስለኛል ካሉ በኋላ ረዘም ያለ ሐሳባቸውን አስፈረዋል። የፌስቡክ ገጻችን ላይ ገብታችሁ ማንበብ ትችላላችሁ።
በትዊተር ገጻችን ደግሞ ፉአድ ወርቁ ድህነት የተሻለ ስራ ፍለጋ፣ የመንግስት አልቃ ገብነት፣ ነጻነት ማጣት፣ የኑሮ ውድነት፣ የዜግነት ዋስትና ማጣት።
ቶማስ ፍሳሐ የተባለው አስተያየት ሰጪ ደግሞ አንደኛ የኢኮኖሚ ጉዳይ፣ ሁለተኛ ያስተሳሰብ ጉዳይ፣ ሶስተኛ በጣም ውስን በነጻነት እጦት ፖለቲከኛና ጋዜጠኞች ብለው አስተያየታቸውን አስፈረዋል።
ተሳታፊዎቻችንን በጣም እናመሰግናለን። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር ከጥቅምት 2013 ጀምሮ በውጭ ሀገር የስራ ቅጥር ላይ ክልከላ አድርጓል። ኢትዮጵያውያን በተለይ ወጣቶች ግን አሁንም መሰደድን አላቆሙ። ለምን? ዶክተር ደረሰ ጌታቸው የዶክትሬት መመረቂያ ጥናቱን የሰራው ከኢትዮጵያ ወደ ደቡብ ምስራቅ አፍሪካ ስለሚሰደዱ ሰዎች ላይ ነው። ጽዮን፣ ዶክተር ደረሰ ጌታቸውን ያነጋገርሽው አንቺ ነሽ። ወደዛው እንላል።
ደረሰ ጌታቸው ወጣት በመሆኑ ምክንያትና ከአንቱ ይልቅ አንተ የሚለው መጠሪያ በመምረጡ አንተ እያልኩ ጥያቄን አቅርቤያለሁ። ወደ ጥያቄ ስመለስ ለጥናትህ መነሻ እንዲሆን የተጠቀምከው ግብአት ምንድን ነው?
አንደኛ በቀጥታ መረጃውን የሰበሰብኩት 4 ወር ገደማ ተቀምጬ በናይሮቢ ከተማ ውስጥ የሀገራችንን ስደተኞች ድረሱን በማናገር ነው። እንዴት ወደ ስደት ለመሄድ እንደወሰኑ ያነሳሻቸው ምክንያቶች ምንድን ናቸው? ለምን ያህል ጊዜ ቆዩ? በስደት ካሉበት ከተማ ወደ ሌላ ሀገር ወደ ሶስተኛ ሀገር ለመሄድ የሚያስቡት እንዴት ነው? የመሳሰሉ እነዚህን ጉዳዮች ነው እንግዲህ ያጠናሁት። እና ዋናው የመረጃ ምንጩ ራሳቸው ኢትዮጵያውያን ስደተኞች ናቸው። ሌላ እንግዲህ በዛ ጉዳይ ላይ የተጻፉ አርቲክሎችን የተጻፉ የመመረቂያ ጽሁፎችን እንዲሁም በተለያዩ መንግስታዊ በሆኑ ባልሆኑም ድርጅቶች ለምሳሌ በዩናይትድ ኔሽንስ ሃይ ኮሚሽን ፎር ሪፊውጂስ UNHCR፣ በኢንተርናሽናል ኦርጋናይዜሽን ኦፍ ማይግሬሽን ወይም IOM በሚባለው የተጻፉ ፍልሰትን በተለይ የስደተኞችን የኢኮኖሚክ ሚግራንት የሚባሉና እነዚህ በሰው አቀባባዮች ወይም ሂውማን ትራፊከር ስለሚተላለፉ ሰዎች ጉዳይ የተሰሩ የተለያዩ ጥናቶችን ለዚሁ ለመመረቂያ ጽሁፌ ተጠቅም ያለው እንደ ግብአት ማለት ነው።
እነዚህን ግብአቶች ተጠቅመ ያገኘኸው የኢትዮጵያውያን ስደተኞች ያንን መንገድ አቋርጠው የሚመጡበት ምክንያት ምንድን ነው?
ዋናው ነገር ምንድን ነው? ኢትዮጵያ ውስጥ ያለው የኢኮኖሚ ቀውስ ነው። አንደኛ ብዙ ጊዜ የማናስበው ነገር አለ። ምንድን ነው? ኢትዮጵያ ውስጥ የኢኮኖሚ ድህነቱን ከማንሳታችን በፊት የህዝብ ቁጥር እድገቱ በጣም አስደንጋጭ የሆነ ነው። ለምሳሌ በዚህ አመት ወርልድ ባንክ ያወጣውን ቁጥር ስትመለከች ኢትዮጵያ ወደ 96.96 ሚሊዮን ህዝብ አላት። በግምት ወደ 97 ሚሊዮን ህዝብ ደርሷል የኢትዮጵያ ህዝብ ቁጥር። ከዚህ ውስጥ ወደ 65% ገደማ የሚሆነው ከ24 ዓመት በታች ያለ ህዝብ ነው፣ ወጣት ነው። እንግዲህ አስቢው፣ ያ ሁሉ ኦልሞስት ከግማሽ በላይ የሚሆነው የህዝብ ቁጥር ወጣት ነው። አብዛኛው ወይ በትምህርት ላይ ያለ ነው፣ በአንደኛ ደረጃ እና በመካከለኛ ሁለተኛ ደረጃ። አብዛኛው ደግሞ የከፍተኛ ትምህርት እድል ያላገኘ ከሃይ ስኩል ትምህርቱን ያቋረጠ ስራ በመፈለግ ላይ ያለ አለበለዚያም ስራ በማጣት ምክንያት የስራ እድል ለማግኘት ወደ ሌላ ሀገር የሚሰደድ በሚሊዮኖች የሚቆጠር ወጣት ያለባት ሀገር ናት ኢትዮጵያ። እና የስነ ህዝብ እድገቱ እድገት የሚለው ቃል ራሱ አይገልጸውም። በስነ ስርዓት ኤክስፕሎዥን ወይም እንደው ያለ ልክ ከቁጥጥር ውጭ ሆኖ መሄዱ ትልቅ ችግር ይመስለኛል። ይህንን ነገር እንግዲህ ኢኮኖሚና የስነ ህዝብ አጥኚዎች ዩዝ በልጅ ይሉታል። የወጣቶች ቁጥር በአንድ ሀገር ውስጥ መፈንዳት ያለ ልክ መሆን ማለት ነው። ሌላ እንዲሁ እንኳን ከኢትዮጵያ የሚወጣውን የህዝብ ቁጥር ስንለካ ኔት ማይግሬሽን ሬት ይሉታል። በአመት ወደ 23,000 ህዝብ በአማካይ የሚወጣባት ሀገር ናት ትባላለች ኢትዮጵያ በወርልድ ባንክ ቁጥር። እንግዲህ ይሄ በተመዝግቦ በአውሮፕላን ከሀገር የሚወጣውን ሰው ቁጥር ስንመለከት ነው። በእግሩ በስደት ማንም ሳያየው በፖለቲካ ጉዳይ ሊሆን ይችላል፣ በኢኮኖሚ ጉዳይ ሊሆን ይችላል፣ በጦርነት ሊሆን ይችላል፣ በረሃብ ችግር ምክንያት ሊሆን ይችላል። ከሀገር እየፈለሰ የሚወጣውን ህዝብ ቁጥር ደግሞ መገመት ይቻላል። ይሄ በየትኛው መንግስት መዝገብ ላይ የማይሰፍር ግን በሺዎች የሚቆጠር ህዝብ ነው ያለው እና አንደኛውና አብይ የሆነው ምክንያት የህዝብ ቁጥር እድገት ነው። ሁለተኛ የኢኮኖሚው ቀውስ፣ በተለይ ስራ አጥነት ችግርና ድህነቱ፣ ይህም ደግሞ ያለ ልክ ወጣቱን ማጥቃቱና መጉዳቱ ነው።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለ የእሁድ ምሽት ፕሮግራም ነው። ክብራትና ክብራን እየሰማችሁ ያላችሁት እዚህ ጋ አንድ ረባሽ ሹፌር አጠገቤ ያለ ገቢና ነው ያለው። መቼም ሳይገባችሁ አይቀርም። ጥምቀተ ባህር እንደቆየሽ በደንብ ያስታወቅሻል።
አዎ፣ ይህንን አርሞኒካ ከጥምቀት በዓል ጀምሮ ይዘዋለች። ቢሮ
ተሳፋሪ ረስቶ ወዷል መኪናው የጠፋበት ካለ ይጠይቅ። ምንድን ነው ያስታወሰች እስቲ ንገሪን። መስታወት
የጥምቀት በዓል ምን የማያስታውስ ነገር አለ? ግን ጭፈራው ከታቦቱ ከመዝሙሩ ከምታየው የቤተ ክርስቲያን ስነ ስርዓቱ ውጭ ደግሞ ወጣቱ ብዙ ታያለህ፣ ብዙ ሰው ታገኛለህ፣ ብዙ ዘመድ ሰላም ትላለህ። ከዛ በተረፈ ደግሞ ዳንሱ
ያው ዳንሱ እቺ
ይሄንን አርሞኒካ ሰሞኑን በሙሉ ይዘዋልስ በየኮሪደሩ ላይ ሁሉ ሰውን ያስደነገጠ
ካልኩሽ እኮ ጋቢና ውስጥ ረስቶ ወረደ ሰው መኖር አለበት።
በዚህ ላይ ነው አንድ ፕሮግራም አላት ይሄንን የተመለከተ
እስቲ ያጫውቺ መስታወት።
አዎ ሃርሞኒካ ከየት እንደመጣ በአጭሩ እንደው ለምን
ሙሉ ዝግጅቱን ለምን ከዛን ሰማም።
እሺ ሃርሞኒካ ፍሬንች ሃርፕ ወይም የአፎርጋን በመባል ይታወቃል። ይህ የሙዚቃ መሳሪያ ትንፋሽን በማውጣትና በማስገባት የሚጫወቱት መሳሪያ ሲሆን እንደ የተጫዋቹ ችሎታና የሙዚቃ ፈጠራ የሙዚቃው ውበትም ይለያያል። ከትንፋሽ በተጨማሪ የከንፈርና የምላስ ልዩ ያጫዋወት ችሎታን የሚጠይቅ መሳሪያም ነው። የሃርሞኒካ የሙዚቃ መሳሪያ ዲያቶኒክ፣ ክሮማቲክ፣ ትሪሞሎ፣ ኦክታቭ፣ ኦርኬስትራ እና ቤዝ ቨርዥን በመባል ይከፋፈላል። ሃርሞኒካ በትንፋሽ ከሚጫወቱት ሸንግ ከተባለው ከጥንታዊው የቻይናውያን የባህል የትንፋሽ የሙዚቃ መሳሪያ ጋር የመመሳሰል ከፍተኛ ባህሪም አለው። እንደ አውሮፓውያን አቆጣጠር በ18ኛው ክፍለ ዘመን የኢኮኖሚና የማህበራዊ ለውጥ የታየበት በኢንዱስትሪ አብዮት ዘመን የሃርሞኒካ የሙዚቃ መሳሪያ ተወዳጅና ተሰሚነት ያለው ነበር። በጀርመንና በአውስትራሊያ ከፍተኛ ውቅና የነበረው ሃርሞኒካ በሁለተኛው የዓለም ጦርነት ለተሰለፉት ወታደሮችም ትልቅ ቦታ ነበረው። ከምድራችን አልፎ በስፔስ የውሃ ተመራማሪዎቹ የተጫወቱት የመጀመሪያው የሙዚቃ መሳሪያ በመሆኑም ከእረኛ እስከ አስትሮኖመር በሚል ተሞክሷል። ሃርሞኒካ የበዓል ማድመቂያም ነበር። በተለይም የምዕራባውያን የገና በዓላት የሚጫወቱት ከየቤቱ የማይጠፋ የሙዚቃ መሳሪያ ነበር። የበዓል አብሳሪው ድምጽ በመባል ይታወቃል። ከአውሮፓ ሀገሮች ሌላ በአሜሪካ የሙዚቃ ጉዞ ውስጥም ትልቅ ቦታ አለው። በተለይም በአፍሪካ አሜሪካውያኑ ሙዚቃ ብሉዝና ጃዝ ሙዚቃ ስልት ላይ
When I'm gone, find myself a home.
ወደ ኢትዮጵያ ስንመጣ ደግሞ ሃርሞኒካ ከጥምቀት በዓል ጋር ተያይዞ ይታወሳል። ይህ የሙዚቃ መሳሪያ መቼ ወደ ኢትዮጵያ እንደገባ የሚገልጽ መረጃ ባይኖረንም በየዓመቱ በሚከበረው የጥምቀት በዓል ላይ በበዓሉ ላይ የሚታደሙት ወጣቶችና በሃርሞኒካ የታጀበው ዳንስ የማይረሳ ነው።
የምትከታተሉት የአሜሪካን ድምጽ ሬዲዮ ጣቢያ የእሁድ ምሽት ዝግጅታችንን ነው። አሁን ደግሞ እስቲ ወደ ተከታዩ ዝግጅት እንለፍ።
እንደ አውሮፓውያን አቆጣጠር በ2012 የዩናይትድ ስቴትስ የህዝብ ቆጠራ እንደሚያመለክተው ወደ 251,000 የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በአሜሪካን ሀገር ይኖራሉ።
በካሊፎርኒያ፣ ሚኒሶታና ቴክሳስ ቁጥራቸው ከፍተኛ የሆኑ ኢትዮጵያውያን ቢኖሩም በዋሽንግተን ዲሲና አካባቢዋ ማለትም ሜሪላንድና ቨርጂኒያ ካለው ከ35,000 በላይ ነዋሪ ጋር ግን ፈጽሞ ሊወዳደር አይችልም።
ታዲያ በዚህ ሀገር የተወለዱት ልጆች ስረ መሰረታቸውን እንዲመረምሩ፣ ማንነታቸውን ጠልቀው እንዲያውቁ ማስተማር መንገር ከወላጅ ይጀምራል።
መስታወት በሜሪላንድ ነዋሪ የሆነች እናትን በአሜሪካን ሀገር ልጅ ወልዶ ማሳደግ ምን እንደሚመስል ልምዷን እንድታካፍል ጠይቃታለች። እንዲያካፍላታለች።
የሁለት ልጆች እናት ናት። ነዋሪነቷ በሜሪላንድ ሲሆን ልጆቿ ምንም እንኳን የተወለዱትና የሚኖሩት ከኢትዮጵያ ርቀው ቢሆንም ከቋንቋቸው ጀምሮ ስለማንነታቸው ያወቁ እንዲያድጉ ጥረት በማድረግ ላይ ትገኛለች። በአሜሪካን ሀገር ልጅ ማሳደግ
ከባድ የቤት ስራ ጀምሮ የነሱ የሚያስፈልጋቸው ነገር በሙሉ እምታደርገው አንድ ብቻሽ ናት። ልጆቼን ታቃለች ህጉን ቤት ውስጥ ምን ማወራት እንዳለበት አማርኛ ነው የምትናገረው። እዚህ ሀገር ተወልደ ያደገች ልጅ እና አሁንም እስቴል ጥርት ያለ አማርኛው የጸዳ ነው። በቃ ምንም እንደ ልጆች የሚኮላተፍ ወደ እንግሊዝኛ የሚወስድ ምናምን ነገር የላትም። አማርኛውም ደግሞ በተጨማሪም ደግሞ እምነቷን ይዛ እንድትሄድ በቤተ ክርስቲያን ነው ማሳድጋት። በቃ ሁሉ ነገር እያየች ታድጋለች። የኢትዮጵያን ባህል ሁሉ ነገር አለ እዛ ውስጥ። ስለዚህ እሱንም እያረበረች እንድትሄድ ከቋንቋ ጋር ብዬ ማለት ነው።
ኢትዮጵያዊነትን እንዴት እናስተምራቸው?
ልጆች ምንም የሚያውቁት ነገር የለም። እንዳንቺ አስተዳደግ ነው የሚሄዱት። እኛ እንደመራ ናቸው ነው የሚሄዱት። አማርኛ ለምሳሌ ልጆቻችንን እንዲማሩ ከፈለግን ቤት ውስጥ ማስተማር እንችላለን። የትም ሳንወስዳቸው እኛ ያዘዝናቸውን ስለሆነ የሚያደርጉት እዚህ ቤት በአማርኛ መወራት ያለበት ብለን ህግ ካወጣን ያን ነገር ያደርጉታል። ብዙዎቻችን የምናደርጋቸው ልጆቻችንን መማሪያ ነው የምናደርጋቸው።
እንግሊዘኛ ቋንቋ መማሪያ ማለትሽ ነው?
ልጆቹ ደግሞ እየጎዳናቸው ነው። እኛ እየተጠቀምን ነው፣ ልጆቹን ግን እንጎዳቸዋለን። እሺ እኛ የትም አይሄድብንም፣ በስራ በምንም እናገኘዋለን ያን ቋንቋ። ልጆቻችን ግን አማርኛ ከእኛ ነው መማር የሚችሉት። ኢትዮጵያዊነቱን መንገር አለብን፣ ማሳወቅ አለብን ባህላችንን። አሁን ልጄ የአገር ባህል በጣም ነው የምትወደው። አዲስ አመት ሲመጣ አሁን አበባዮሽ ከበሩ ይዛ ቤተሰብ ተሰብስበን አበባዮሽ እንድትን እናደርጋታለን፣ ባህሏን እንድታቅ ማለት ነው። ፋሲካ ቤተክርስቲያን ይዣት አድራለሁኝ ምን እንደሆነ እንድታቅ። እንደዚህ ገና ሲመጣ ምን መደረግ እንዳለበት እያሳወቅናት ባህላችንን ኢትዮጵያ እንደዚህ ይደረጋል ዛሬ እንዲህ ነው ስንላት እያወቀችው ትመጣለች ባህሏንም አገሯንም። በቀደም ሆምወርክ ተሰጣትና የዚህ ሀገር ባንዲራ ነው የተሰጣት ሆምወርክ ማለት ነው። ያንን ሆምወርኳን አረንጓዴ ቢጫ ቀይ ገባችው። ለምንድን ነው ደስ ያደረግ ስላታለሁ ማሚን ኢትዮጵያ አይደለሁም ማለች። የሰጠችው ሆምወርክ የራሷን ሀገሯን የዚህ ሀገሩን ነው ባንዲራ የሰጠችው ኢትዮጵያ አይደለም። አንቺ ግን እውነትሽ ነው ኢትዮጵያዊ ነሽ አልኳት።
ከማንነት አንጻር ልጅን የት ማሳደግ የተሻለ ነው ትያለሽ?
ሀገሬ ላይ መግባት እፈልጋለሁኝ ኑሮ ይዛ ብሆን። ለምን ባለቤት ያለው እዛ ነው፣ ቤተሰቦች ይዛ ናቸው። ለልጆቼ ግን እዚህ ነው የምፈልገው። ለምን መሰለሽ? አንዴ እኔ ለእረፍት ለስድስት ወር ይዣት ሄጃለሁ። ልጄ ለስድስት ወር ይዣት ሄጄ ግን ምንም ነገር ሳይቆጭ በሕክምናው ላይ ግን ተሰቃይቻለሁኝ። በአንድ ቀን 3 እና 4 ሆስፒታል ወሰድኳት። አንደኛው ዶክተር ብር ስላለሽ ነው እንጂ ይህን መድኃኒት አትገዥም ነበር አለ። ለምን ያን መድኃኒት በጣም መጥፎ ከባድ እንደሆነ ነው የሚነግረኝ። አንዱ የሰጠኝን አንዱ ማለት ነው። አንደኛው የሱጋሻት መርፌ የሚገል መርፌ ነው አለ። በቃ አራት ቦታ ነው የዞርኩት ማለት ይቻላል። እና ልጄ ግን ምንም አልዳነችም። እዚህ አገር የምወደው ጥሩ ትምህርት ያገኛሉ፣ ሕክምናን ያገኛሉ። አገሬ ላይ በሆን ግን ያን እድል አላገኘም። በዝቅተኛ ኑሮ ወይም ደግሞ መካከለኛ ኑሮ ላይ እየኖርሽ አይደለም፣ ከፍ ባለ ኑሮ ላይ ብትኖሪም ከባድ ነው እና ለዛ ብቻ አገርሽን ያወጥተሽ እዚህ እንድትኖር ያደርግሻል።
በዚህ ሀገር የተወለዱት ልጆች ኢትዮጵያ ተወልደው ከሚያድጉት ጋር ልዩነታቸው ምንድን ነው?
ልጆች የራሳቸውን መብት ያስከብራሉ። እንደኛ ሀገር ይሉኝታ የሚባለው ነገር የላቸውም እዚህ ሀገር። ያ ነገርም ጥሩ ነው። እንደኛ የሆነ ተሸማቀው አለማደጋቸው ምናምን ወደ ኋላ ያስቀራቸው ወደፊት ያረጋቸዋል።
ልጅሽ ስታድግ ምን እንድትሆን ነው የምትፈልጊ?
እኔ በእውነቱ ከሆነ ዶክተር ብትሆንልኝ፣ የልጅ ዶክተር ብትሆንልኝ ደስ ይለኛል። ሀገራችን ላይ በጣም ብዙ ልጆች ይጎዳሉ፣ በጣም ብዙ ልጆችም ሕክምና አጥተው ይሞታሉ። እና እዚህ ሀገር እንድታገለግል ሳይሆን ተምራ አገሬ ላይ ሄዳ ብታገለግል ብትሰራ ደስ ይለኛል።
በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያን ቁጥር 2 አዲስ አበባን ፈጥረዋል ማለት ይቻላል። ሲሆን ነጠላ ለብሶ ቤተስኪያን መሳለም፣ በእግር የሚጓዘን መመልከት ነጠላ ለብሶ ነው ምልሽ፣ ምንም አይደንቅም። ከጎረቤት ቡና መጣጣት፣ በአይኔ ያየሁትን ይህንም ምነግርሽ፣ በዓልን ተሰብስቦ ማክበር፣ የተጣላን እንደ ሀገር ወግ ልማድ ማስታረቅ፣ የተፈቃቀደንም በባህል በወጋችን ጨፍሮ መዳር፣
ምግቡስ ቢሆን ጠጁ፣ ጠላው፣ ቀይና ልጭ አይደለም፣ ጥሬ ስጋው፣ ከዳቢት፣ ከሻኛው፣ ብቻ ማህበራዊ ኑሮ የሀገር ናፍቆት ትንሽ ጋብ ያደርጋል። እኔ እንዲያውም አንዳንድ ቀን ቤቴ ጋር በመስኮት ቁጭ ብዬ እሁድ ቀን ጠዋት በመስኮት ወደ ደጅ ሳይ በርካታ ኢትዮጵያውያን ነጠላ ለብሰው ወደ ቤተ ክርስቲያን ሲሄዱ ሳይ ጠራጠራለሁ የት ነው ያለሁት። አንዳንድ አዲስ አበባን ከቤቴ ነው እንዴ ነቃሁት ምናምን ብዬ ደስ ደስ ይለኛል።
እኔ ደግሞ ዘመድ ጥየቃ ወደ አንድ አፓርትመንት ወይም ፎቅ ሲሄድ የሽንኩርት ሽታ ቋን ጆ የዶሮ ወጥ ቁሌት ሽታውን ሊሸተኛል።
እሱማ በጣም ነው ደስ የሚለው። አንዳንድ ቀን እኛም ስንገባ እንደዚህ ሲሸተን ቆም እንልና ይሄ ነገር በርበሬ ያለው ስጋ ነው፣ ትንሽ ምስር ጣል ተደርጎበታል እያልን ነው ወደ ቤት የምንገባውና ይሄ አዲስ አበባ ትንሹ አዲስ አበባ ማለት ነው።
እውነት ነው። እና እዚህ ተወልደው ለሚያድጉ ልጆቻችን ኢትዮጵያዊነት ባህላችንን ቋንቋችንን እንዴት እናውረስ የሚለው ጥያቄ ደግሞ የወላጆች ነው።
አዎ፣ ይሄንን በተመለከተ እንግዲህ በዋሽንግተን ዲሲ በሚገኘው በርካታ ምእመናንን ከሚያስተናግደው ቅድስተ ማርያም ቤተ ክርስቲያን መምህር ከሆኑት ሊቀ ስዩማን ጌታሁን አጥላው ጋር ቆይታ አድርገሻል። እስቲ እናዳምጠው። እኔም ጓጉቻለሁ ለመስማት።
ሰላም ከባለ ሀገር
የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀገርን ቅርስ ባህልና ታሪክ በማስጠበቅ ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። ብዙ ምዕመናንን የሚያስተናግደው የቅድስተ ማርያም ቤተ ክርስቲያን ባህልንና ቋንቋን በማስተማር ረገድ የተጠናከረ ስራ በመስራት ላይ ይገኛል። 320 ለሚሆኑ ትውልደ ኢትዮጵያውያን ከመደበኛ ትምህርት ማስጠናት ጀምሮ የኢትዮጵያን ታሪክና የአማርኛ ቋንቋን መናገርና ማንበብ በማስተማር ላይ ይገኛል። በዋሽንግተን ዲሲ በሚገኘው ርዕሰ አድባራት ቅድስት ማርያም ቤተ ክርስቲያን መምህር የሆኑት ሊቀ ስዩማን ጌታሁን አጥላው የዚህን ትምህርት ቤት ፕሮግራም ለሰባት ዓመታት በመምራት ላይ ይገኛሉ። በኢትዮ አሜሪካውያን ልጆች ላይ የተመለከቱትን የባህል ግጭት እንዲህ ይገልጹታል።
መጀመሪያ ኢትዮጵያዊነት ምን ይመስላል? ኢትዮጵያ የሚያኮራ አእምሮን ለምርምር የሚያዘጋጅ ብዙ ታሪክና ባህል አላት። እንግዲህ ከዚህ ተነስተን ነው በማንነታቸው እንዲኮሩ በዚህም ታሪካቸው እንዲገነቡ የምናደርገው። ወደ ቤተ ክርስቲያን የሚመጡት ልጆች ማንነታቸውን እንዲያውቁ፣ ታሪካቸውን እንዲያውቁ፣ ባህላቸውን እንዲይዙ ማለት ነው። ይሄንን ስንል ግጭት የለም ማለት አይደለም። የባህል ግጭት አለ። ይሄ የኢትዮጵያ ልዩ ባህልና ታሪክ ከምዕራቡ ጋራ በምን ይጋጫል? የመጀመሪያው ግጭት የቋንቋ ግጭት። ቋንቋቸው አነስ ያለ ወጣቶች ከኢትዮጵያ ሲመጡ የሚያጋጥማቸው የቋንቋ ችግር ነው። እዚህ ሀገር ደግሞ የተወለዱት ከወላጆቻቸው ጋር ያለ የቋንቋ ችግር ነው። ተነጋግሮ የመግባባት ችግር ነው። ይሄ የቋንቋ ችግር የሚያመጣው ምንድን ነው? ወላጆች ለልጆቻቸው የሚያስፈልገውን እሴት፣ ኢትዮጵያዊ ቅርስ በጥሩ ቋንቋ ልጆቹ በሚገባቸው መንገድና ዘይቤ ለማስጨበጥ ያስቸግራል ማለት ነው።
በአሜሪካን ሀገር ተወልደው የሚያድጉት ልጆች የማንነት ጥያቄ አለባቸው። ኢትዮጵያዊ ወይስ አሜሪካዊ ናቸው?
የሁለት ባህል ውጤቶች ናቸው። አሜሪካውያን ናቸው። ሲጠራም አሜሪካን ኢትዮጵያንስ ወይም ኢትዮጵያን አሜሪካንስ የሚባል እና የአሜሪካ ትውልዶች ግን ኢትዮጵያዊ ደም ነው ያላቸው እና ወላጅ ኢትዮጵያን ቅርስ፣ ኢትዮጵያን ባህል እንዲይዝላቸው ይፈልጋል። የተወለዱበት ሀገር ደግሞ ሌላ ነው።
ኢትዮጵያ የምትታወቀው በታሪኳ በቋንቋና በባህሏ ነው። ኢትዮጵያዊ መሆን ኩራት ነው ይሉናል ሊቀ ስዩማን ጌታሁን አጥላው።
አብሮ ተስማምቶ መኖር ጀጃ ለማድረግ ሌላውን ኢትዮጵያዊ ቫሊዩ ነው። ለምሳሌ እኛ ከሙስሊሞች ጋር በሰላም ለረጅም ጊዜ ኖረናል። ባህላችን ይሄ ነው። ቢዮንድ አር ሪሊጅን፣ ከእምነታችን በላይ በሰውነት ነው የምናየው ሰዎችን። እንግዳ አቀባበላችን ልዩ ባህል ነው። አብሮ መብላታችን ራሱ ልዩ እኮ ባህል ነው። ኢትዮጵያዊ ትህትና፣ ኢትዮጵያዊ በራስ መተማመን፣ ኢትዮጵያዊ ታሪክና ባህልን ማወቅ ጀግንነት እንጂ የበታችነት አይደለም። በነገራችን ላይ የእነሱን ባህልና ሀገራቸውን ልናወግዝባቸው አንችልም። እሱ አሜሪካውያን ናቸው። አሜሪካዊ ነኝ ብለው ነው የሚያምነው እዚህ ስለተወለደ። በጣም ጥቂት ጊዜ ነው ከእነሱ ጋር የምናሳት። አብዛኛውን ጊዜ ትምህርት ቤትና ከጓደኞቻቸው ጋር ነው። ስለዚህ የመጀመሪያው ኮሚኒኬሽን ሜንስ ኦፍ ኮሚኒኬሽናችን በጣም የተለየ መሆን አለበት የነሱን አቴንሽን ለማግኘት። ሁለተኛው በአፍቅሮ እንዲወዱት በተለያየ መንገድ የኛን ባህል ማቅረብ ነው። ዝም ብለህ ተቀበልም አይደለም፣ ሎጂክም እንዲኖረው ያስፈልጋል፣ ምሳሌ ያስፈልጋል፣ መንገድ ያስፈልጋል ጭንቅላታቸው ውስጥ ለማስቀመጥና እንዲወዱት ለማድረግ። ሶስተኛው ለሁሉም ስራ የሚቀድመው የወላጆች ያለመታከት በጥሩ ሁኔታ ባህላቸውን እንዲያውቁ ጥሩ ስምና እንዲኖራቸው ማድረግ ነው። አራተኛው ኮሌክቲቭ ኤፈርት ያስፈልጋል። ወላጆች ብቻቸውን ለውጥ አያመጡ። የተባበረ የኢትዮጵያውያን ኮሚኒቲ ቤተክርስቲያንም ሆነ ሌሎች የእምነትም የማህበራዊ ተቋማትም ለልጆቻችን ቅድሚያ በመስጠት ልጆቻችንን አፌክት የሚያደርጉትን ነገሮች ሁሉ እየነቀስን እያወጣን እየተወያየን ገንቢ የሆኑ ነገሮችን ማዘጋጀት፣ መማርና የማደጊያ ኢንቫይሮንመንት መፍጠር ያስፈልጋል። መጥተው ጊዜያቸውን የሚያሳልፉበት፣ የሚጫወቱበት፣ የሚተዋወቁበት፣ የሚኖሩበት ሜካኒዝም መፍጠር አለብን as a community.
አስቀድመን እንደገለጽንላችሁ 251,000 ኢትዮጵያውያን በአሜሪካን በተለያዩ ከተሞች ወይም ስቴት ውስጥ ይኖራሉ።
የአሜሪካ ህዝብ ቁጥር እንደሚያመለክተው ከዚህ ቁጥር ውስጥ 87% የሚሆነው ትውልደ ኢትዮጵያዊ ከ18 አመት እድሜ በታች ሲሆን 18% የሚሆነው ደግሞ ከ18 እስከ 64 የእድሜ ክልል ውስጥ ይገኛል።
ከጠቅላላው የዩናይትድ ስቴትስ ነዋሪ ህዝብ ውስጥ 0.5% የሚሆነው ደግሞ ወጣት ትውልደ ኢትዮጵያዊ ነው። እዚሁ ተወልዶ ያደገ ወጣት ጋብዘናል። አማርኛ ቋንቋን ልቅም አድርጎ ይሰማል። ትንሽ ቢኮላተፍም ይናገራል።
ኖ የተወለድኩ ያደኩ እዚ ነው አሜሪካ ዲሲ።
ዲሲ ነው ተወልደ ያደከው?
አዎ።
አማርኛ እንዴት ቻልክ? ብዙ ልጆች ሲከብዳቸው ስለማይ ነው።
ክልጅነት ተጀምሮ ብዙ ጊዜ ብሬክ ሲኖረን ከትምህርት ቤት ብሬክ ሲኖረን ኢትዮጵያ ሄድ ነበር። መዛ ነው እንግዲህ ተማርኩ።
አሁን አንተ አሜሪካዊ ነህ፣ ኢትዮጵያዊ ደግሞ በደም ኢትዮጵያዊ ነህ። የትኛውን ትመርጣለህ? ምረጥ ትባል?
ቹሊ አልመርጥም።
ሁለቱንም ነው መሆን ምፈልግ።
ሁለቱም ነው። አዎ ማለት ቢካዝ ኢትዮጵያ ኖሬ አላውቅም፣ ግን ብዙ ካልቸር አላውቅም። ባህሉ አዎ፣ በሱ ነው ያደኩ። እዚህም ሆኜ
በአሜሪካ ባህል
በሁለቱም፣ ግን ትምህርት ጀምር ነው የአሜሪካ ባህል አይ ጌስ ፎር ዘ ፈርስት ታይም ያወቅኩት። ግን ከሱ በፊት ጀስት ኢትዮጵያን ባህል ነበረ ማቆ፣ በሱ ነበረ ያደኩ።
ስለዚህ ሁለቱንም ባህል ይዘህ ነው ያደከው?
የስ
ሁለቱንም መሆን ነው የምትፈልገው?
አዎ።
እሺ፣ ከኢትዮጵያ የምትወደው ነገር ምንድን ነው?
ታሪክ፣ ንጉሶቹ፣ ታሪክ፣ የኢትዮጵያ ታሪክ ጀስት በጠቅላላ ኤቭሪቲንግ አባውት ኢት። የአጼ ቴዎድሮስ ነው፣ የአጼ ሚኒሊክ፣ የአጼ ካሌብ ኩራት ይሰማኛል።
አማርኛ ትናገራለህ?
አዎ ትንሽ።
በደንብ ትሰማለህ?
በደንብ እሰማለሁ።
ታነባለህ?
ኖ አልችልም።
ምንም ማንበብ ትፈልጋለህ ወደፊት?
ኦፍ ኮርስ በጣም ፈልጋለሁ።
መቼ ነው መማር የምትፈልገው?
አሁን
ግን ያስተምርሃለሁ። እንግዲህ ከአሁን ጀምራለን ማለት ነው።
እሺ ቴንክ ዩ።
አሜሪካዊ መሆንስ ምኑ ነው የሚያስደስተ?
ለጽግር ኳሽተን አለ። እንደዚያን ነገር አስቤ አላውቅም።
አሁን በኢትዮጵያዊነቴ ኮራለሁ ታሪኮቹን ስሰማ ብለኸኛል።
አይደንቲቲ በአማርኛ ምንድን ነው?
ማንነት
ይሰጠኛል። ላይክ እዚህ ያሉት ጥቁሮቹ ብላክ አሜሪካን አፍሪካን አሜሪካኖቹ እንደዚህ አይነት የላቸውም። ኢትዮጵያዊ መሆኔ ማንነት ይሰማኛል።
እንደ ሌላው ዜጋ አትሆንም ማለት ነው። አገር አለኝ ብለህ እንድ
አገር አለኝ ናው እና እሱ ኩራት ይሰጠኛል።
ኢትዮጵያ ሂድና ኑር ብትባል ትኖራለህ?
ያ አዎ።
እሺ በአሜሪካዊነትስ ምን ይሰማል?
ሪሊ ምንም። አይ ካንት ቲንክ ኦፍ ኤኒቲንግ። ምን ማሰብ አልችልም። ላይክ ትምህርቱ ጥሩ ነው። የዚህ ሀገር ትምህርቱ ጥሩ ነው። ብዙ ኦፖርቱኒቲ አለ። ደግሞ አይ ቲንክ ይሄ ነው በቃ መንገድ እዚህ ስላደግኩ እኔ የሚመስለኝ and you're not allowed to speak up. ገብቶሻል? ላይክ ና ኢትዮጵያ ዩዥሊ ኢን ሎ ካን ፍሪደም ኦፍ ስፒች የለም፣ ዩ ዶን ሃቭ ፍሪደም ኦፍ ቲንኪንግ የለም። እሱ ራሱ ዩኖረምሳይ ዋናው ግን እስ ነጻነቱ ነው ለእኔ ጅስ ኮምፕሊትሊ in all aspects like በትምርትም ቢሆን የትምርትም ነጻነት ሶሻል ላይፍ ነጻነት።
ብዙ ኢትዮጵያዊ ነን ነው ምንለው እንጂ ጥቁር አሜሪካዊ ነን አንልም።
አዎ።
ሲጠይቁ አንተ ምንድን ነበር ምላሽ?
አፍሪካዊ ነን። ግን እሱ ችግር ነው፣ ያበሻ ችግር እሱ ነው። እዚህ ሀገር ሲመጡ ከጥቁር ጋር ማለደባለቅ ላለመደባለቅ ብቻ እሱ ችግር ነው። ቴንሽን ይመጣል በሱ እና በሱ ምክንያት ብዙ ጥቁሮቹ አበሾቹ አይወዱም። ኢቨን ዌስት አፍሪካኖቹ ብዙ አበሻ አይወዱም ብዙ ጊዜ።
ለምን ይመስልሃል?
አበሻ ብዙ ጊዜ እንደዛ እንስልም ላይክ እኔ ጥቁር አይደለሁም ይላሉ። ግን ጥቁር ነሽ? እኔ ጥቁር ነኝ።
የኢትዮጵያ ዘፈን ተሰማል?
ኦፍ ኮርስ።
እስቲ እንደውትዝ ምልህን ዘፈን እስቲ።
የፍቅር መዳኒት መለኛንሽና
የፍቅር መዳኒት መለኛንሽና
የፍቅር መዳኒት መለኛንሽና እና በቃ አባይ ገና ዞረሽ አምረሽ ተቋቁልሽነ በፈረሱ ጋልብሽነ የጎጃም ልጅነሽ
አምረሽ ተቋቁልሽነ በፈረሱ ጋልብሽነ የጎጃም ልጅነሽ።
ጎጃምን ታውቃለህ?
አዎ።
ሄደህ ታውቃለህ?
አዎ፣ ማርቆስ ሄጄ አውቃለሁ። ባህር ዳር አያቶቼ እዛ ነው የሚኖሩና ግማሽ ፋዘር ጎንደሬ ነው፣ ማም ጎጃም።
እሺ፣ ከኢትዮጵያ ምግብ ምንድን ነው የምትወደው?
ምስር፣ ፍርፍር። እኔ ላይክ ቪጋን ስለሆንኩ የጾም ምግብ ነው የምበላ እና ፍርፍር ኢዝ ናይስ። የጾም ፍርፍር፣ የጾም ምስር፣ የጾም ሽሮ
ትወዳለህ?
አዎ።
እሺ፣ ከኢትዮጵያ ሙዚቃ ከዘፋኞቹ ማንን ትወዳለህ?
ቴዲ አፍሮ።
ቴዲ አፍሮ ነው የምትወደው?
አዎ።
በምን ወደድከው?
የቴዲ አፍሮ ዘፈን ስሰማ ኢትዮጵያ ትዝ ይለኛል። የመጀመሪያ ጊዜ የሄድኩበት ላይክ 11 ዓመት የነበርኩ ስለዚህ 8 ዓመት ወደ ኤርፖርት ስንሄድ ወደ እዚያ ሀገር ለመመለስ መንገዱ ላይ የቴዲ አፍሮ ዘፈን ከፍቼው በቃ እናልቅሳል አልቅስን ልንሞት።
ለምን አልቅሳችሁ ልትሞቱ?
አዎ። እኛ ስልምኔ ነ ወደዚህ
ኢትዮጵያን ናፈቃችኋት?
ገና ስ
ለዛ ነው የምትወደው ስላስለቀሰ?
አንድ ድሪም አይ ሀቭ አ ድሪም ኢትዮጵያ ትምህርት ለመስራት ላይክ ትምህርት ቤት ቱ ቢልድ ስኩል። ግን ኢትስ ናት አ ቲፒካል አይነት ስኩል የራሱ ኩሪኩለም ያለው ስለ ማት ምናምን ሳይሆን ጀስት ስለ ላይክ ላይፍ እንደዛ አይነት ትምህርት ቤት መስራት እፈልጋለሁ። አይ ፊል ላይክ ዳትስ ዋት ኢትዮጵያ ኢዝ ላኪንግ ቲንከርስ።
ጋቢኖች እንዲህ ይዘን መጣን። ሰለሞን መቼም ሳትከፍል እንዳትወርድ አንድ ዝግጅት ጣል አድርግልን።
መስታው
ሂሳብ ነው እሱ።
ዛሬ አልተቻልሽም። መስታወት እና ጽዮን መቼም ፕሮግራሞቻችሁ እየሰማናቸው ድንቅ ነበሩ። እዚህ ስደርስ ጨርሶ አልታወቀኝም ነበረ። ብዙ መንገድ ተጉዘናል እኮ። በመንገዳችን ላይ ግን የከተማ ነገር ሀሳብ ገባኝና ወረድ ብዬ አንድ ባለሙያ አነጋገርኩ። ዶክተር ሙሉጌታ መንግስት ይባላሉ። የተፈጥሯችን አካባቢ ጉዳይ ባለሙያና አማካሪ ናቸው።
አድማጮች፣ ከዶክተር ሙሉጌታና ከሰለሞን ጋር ጥቂት ደቂቃዎች እንተዋችሁ።
ዶክተር ሙሉጌታ መንግስት አያሌው በጠቅላይ ሚኒስትር ጽህፈት ቤት የተፈጥሮ አካባቢ ጉዳዮች ረዳት አማካሪ፣ ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ አቶ ሰለሞን፣ እንደምናመሻ።
እግዚአብሔር ይመስገን። እንኳን አደረሱት እግረ መንገዳችንንም ለበዓሉ
እንኳን አብሮ አደረሰን።
አሚን። አሁን የደወልኩበት ምክንያት በኢትዮጵያ ውስጥ የከተሞች መስፋፋት በጣም እየተፋጠነ ያሉት እየሰፉ፣ ሌሎች አዳዲሶችም እየተቆረቆሩ ያሉበት ጊዜ ነውና አሁን እርስዎ በጠቅላይ ሚኒስትሩ ጽህፈት ቤት በዚሁ በተፈጥሮ አካባቢ ጉዳዮች አማካሪነቶ በፖሊሲም ጉዳዮች ላይ በቅድ አወጣጥ ላይ ተሳትፎ ይኖሮታል የሚል እምነት አለኝና በአሁኑ ጊዜ የተፈጥሮ አካባቢ ጉዳዮች ምን ያህል ግምት ውስጥ ይገባሉ? ከተሞች በሚስፋፉበት ጊዜ፣ እቅዶች በሚወጡበት ጊዜ፣ ፕላኖች በሚቀረጹበት ጊዜ እንደ ማስተር ፕላን አይነቱ ሰነዶች
እንግዲህ ምን መሰለህ ሰለሞን፣ የዚህ አሁን በኢትዮጵያ ያለው አሰራር የአካባቢ ጥበቃ አሰራር ወይም ደግሞ ለአካባቢ ጥበቃ የሚሰጠው ቦታ የሚመነጨው አካባቢ ጥበቃ ለሰው ልጆች ልማት፣ ለሰው ልጆች ደህንነት ካለው አስተዋጽኦ እና እንዲሁም ደግሞ ለኢኮኖሚ እድገት ካለው አስተዋጽኦ በመነሳት ነው እና ለረዥም ጊዜ ኢትዮጵያ ውስጥ ትኩረት ተሰርቶ ሲሰራበት የነበረው የተፈጥሮ ሀብት አያያዝ ጋር ተያይዘው የሚነሱ የአካባቢ ችግሮች አሉ። እነሱም የደን መመናመን ወይም ደግሞ መመንጠር፣ እንዲሁም ይህን ተከትሎ የአፈር ለምነት መቀነስ እና የአፈር መሸርሸር፣ የብዝሃ ሕይወት መጥፋት እና መመናመን ከእነሱ ጋር በተያያዙ ስራዎች ሲሰሩ ነበሩ። እነዚህ በኢኮኖሚ እድገት፣ በዜጎቻችን ደህንነት አንጻር አጣዳፊ ችግሮች ናቸው በሚል ለእነዚህ አጣዳፊ ችግሮች ትኩረት ተሰጥታ ስራ ቆይታለች። በዋናነት አካባቢ ጥበቃ ስራ ያተኮረው ለብዙ ጊዜ ከተፈጥሮ ሀብት ጥበቃና ከተፋሰስ ልማት ስራዎች ጋር በተያያዘ ነው። ይህ ማለት ግን ለሌሎች አይነት የአካባቢ ችግሮች ግድ የላትም ማለት ሳይሆን፣ እንደውም ህገ መንግስቱ ዜጎች በንጹህና ጤናማ አካባቢ የመኖር መብት እንዳላቸውና አካባቢን የመጠበቅ የዜጎችና የመንግስት ግዴታ እንደሆነ ያስቀምጣልና እሱን ተከትሎ አጠቃላይ የአካባቢ ብክለትን ለመቀነስ የሚያስችሉ የህግ ማዕቀፎች ተዘጋጅተው ስራ እየተሰራባቸው ናቸው። በዋናነት አንተ እንደጠቀስከው ከከተማ መስፋፋት ከኢንዱስትሪ መስፋፋት ጋር ተያይዘው በአይነታቸው በባህሪያቸው የተለዩ የአካባቢ ችግሮች አሉ እና እነዚህን የአካባቢ ችግሮች ለመፍታት የሚያስችሉ አዋጆች አሉ። አሁን ለመጥቀስ ያህል ለምሳሌ ምንጫቸው የታወቀ የአካባቢ ብክለቶችን ለመቆጣጠር የሚያስችል የህግ ማዕቀፍ ተዘጋጅቶ የህግ ማዕቀፎችን የማስፈጸም ስራ እየተሰራ ነው።
ለምሳሌ ያህል ሊያነሱልኝ ይችላሉ?
ለምሳሌ ያህል ምንድን ነው አጠቃላይ የአካባቢ ብክለትን ለመቆጣጠር የሚያስችል አዋጅ አለ። አዋጁን ተከትሎ ደግሞ በጣም ዝርዝር የሆኑ ሁለት አዋጆች አሉ። አንደኛው አዋጅ የሚመለከተው ምንድን ነው ከኢንዱስትሪ የሚወጡ ብክለቶችን ለመቆጣጠር የሚያስችል ነው። ሁለተኛው አዋጅ ደግሞ ከአበባ እርሻ ጋር በተያያዘ ሊፈጠር የሚችልን የአካባቢ ችግር መቆጣጠር የሚያስችሉ ሁለት ዝርዝር ደንቦች አሉ። አንድ ዋና አቃፊ አዋጅ አለ። አዋጁ አጠቃላይ ምንድነው ብክለትን ለመቀነስ የአካባቢ ላይ የሚደርስን ብክለት ለመቀነስ ወደ አካባቢ የሚለቀቁ በካይ ነገሮችን ለመቆጣጠር በሚል ዓላማ የተዘጋጀ ነው። ወደ አየር፣ ውሃ እና አፈር የሚለቀቁ በካይ ነገሮችን ለመቆጣጠር ተብሎ የተዘጋጀ ነው እና አሁን ከኢንዱስትሪ እና ከአበባ እርሻ ጋር በተለይ ከኢንዱስትሪ ጋር የሚመጣውን የብክለት ደረጃ ለመቆጣጠር የወጣው አዋጅ በሀገሪቱ ያሉ ከኢንዱስትሪ የሚወጡ ልቀቶችን ለመቀነስ ወይም ደግሞ የሚለቀቁት ነገሮች የመበከል አቅማቸውን ለመቆጣጠር የሚያስችል ነው እና ህጉ የሚመለከታቸው ድርጅቶች ስለ ህጉ በቂ ግንዛቤ እንዲኖራቸው አስቀድሞ የማስታወቅ ስራ ሲሰራ ነበር። ድርጅቶቹና ግለሰቦቹ ከህጉ ጋር በተጣጣመ ሁኔታ የኢኮኖሚ እንቅስቃሴያቸውን እንዲያደርጉ ለማስቻል ደግሞ የዝግጅት ጊዜ መስጠት አስፈላጊ ሆኖ ነበር። ምክንያቱም አካባቢ ብክለትን ለመቀነስ ወይም ደግሞ ከኢንዱስትሪ የሚወጡ ተረፈ ምርቶች አፈርን፣ ውሃንና አየርን እንዳይበክሉ ለማድረግ እነዚህ ኢንዱስትሪዎች መጠቀም ያለባቸው ቴክኖሎጂ፣ መከተል ያለባቸው የአመራረት ሂደት አለ እና እነዛን ቴክኖሎጂዎች እስከሚያገኙ ድረስ የምርት ሂደታቸውን እስከሚቀይሩ ድረስ በሚል ወደ 5 ዓመት የሚሆን የዝግጅት ጊዜ ተሰጥቷቸው ነበር እና በቅርብ ጊዜ ይሄ የ5 ዓመት የዝግጅት ጊዜ እያለቀ ነው በሚል ማስጠንቀቂያ ተሰጥቷቸዋል። አሁን የዝግጅቱ ጊዜ ካለቀ በኋላ መንግስት ወደ ማስፈጸም ነው የሚሄደው የሚገባው ማለት ነው። የዝግጅት ጊዜ ያስፈለገበት ምክንያት ምንድን ነው? በተለይ የኖሩ ኢንዱስትሪዎች ብዙ ጊዜ የኖራቸው የቆዩ ኢንዱስትሪዎች ብክለታቸውን ለመቀነስ ወይም ወደ አካባቢ የሚለቁትን ተረፈ ምርት አክመው ለመልቀቅ የሚያስፈልጋቸው ቴክኖሎጂ አለ እና እነዛን ቴክኖሎጂዎች እስከሚያገኙ ድረስ ገዝተውም እስከሚተክሉ ድረስ ወይም ደግሞ የሚያክሙበትን ኢንፍራስትራክቸር እስከሚያዘጋጁ ድረስ ነው የ5 ዓመት የዝግጅት ጊዜ የተሰጣቸው እና የዝግጅት ጊዜ አልቋል። አሁን መንግስት ያንን የማስፈጸም የመቆጣጠር ስራ ውስጥ ይገባል ማለት ነው።
ዶክተር ሙሉጌታን ለዛሬ ላመስግንና እዚህ ጋር ላሰናብታቸው።
እኛም እናመሰግናለን። መቼም የከተማ ነገር አንስተሃልና ሰለሞን፣ የማጠቃለያ ዜና እስክናሰማ የተፈራ ካሳን የከተማ ውበት እየኮመኮምን እንዝለቅ።
ሰላለበት በጣም አምሯል ደምቋል የከተማ ውበት። ሽርሽር ሲሉ ሰዎች ተነስተው ሰማይ ጠቀስ ህንፃ በብዛት ተሰርተው የተሰሩት ቤቶች የሚያጎሩናቸው።
የተከበራችሁ አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። አጠራጥሬ ለማጠቃለያ ለማሰማት የደቡብ ሱዳን ተቀናቃኞች ትናንት ይመሰርቱታል ተብሎ ይጠበቅ የነበረውን የሽግግር መንግስት ሳይመሰርቱ ቀርተዋል። የተቃዋሚዎቹ መሪ ዶክተር ሪያክ ማሻር ዛሬ ማምሻውን ወደ ዩጋንዳ ዋና ከተማ ከሀገሪቱ ፕሬዚደንት ዮዌሪ ሙሴቬኒ ጋር ለመነጋገር ወደ ካምፓላ ተጉዘዋል። በግጭት በጠዋት በተዋጠችው የመን ከተማ አደን ውስጥ አራት ሰዎች ዛሬ ተገድለዋል። ሶሪያውያን ሁለት ከተሞችን ራቢያና ላታኪያን ከእስላማዊ መንግስት ላይ ነጥቀው ዛሬ ተቆጣጥረዋል። ዝግጅታችን ይኸው ነበር። ጤና ይስጥልኝ። ጃክሰን ዊትና እኔም ሰሎሞን አባተ ነበር አብረናቸው የቆየ ነው። ጤና ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
የፕሮግራሙ አዘጋጆችና አቅራቢዎች እኔ ጽዮን ግርማና
እኔም ሰሎሞን አባተ
እኔም መስታወት አራጋው በመላ ባልደረቦቻችን ስም በዚሁ እንሰናበታችኋለን። ነገ በመደበኛ ፕሮግራሞቻችን መልሰን እንገናኝ።
ጤና ይስጥልን። በደህና ደሩ።
This program has come to you from the Voice of America, Washington.